ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል ቨርቹዋል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 9 2015 ዓ.ም ስርጭታችን ጀመረ። በፍኖተ ሰላሙ ጥቃት ውዶቻቸውን ያጡ የከተማዋ ነዋሪዎች በቁጣና ግጭት ውስጥ ቁጭት ውስጥ እንደሆነ ተገለጸ።
አጠቃላይ መከላከያ ነው ያለ ቦታው ላይ ከዛ ውጭ ግሮሰሪ፣ ሆቴል እንደዚህ የሚባል ነገር ደግሞ ወንዶቹ ወጣቱ በተለይ መስመር ላይ ነው ያለው። እንግዲህ መስመር ላይ ያለው ወጣት በቁጭት ይመስለኛል ያለው ከተማው ላይ ጥሩ ፊት አይታይበትም።
ዛሬ ሰላም ነው፣ ያው ሰውም ደህና እየተንቀሳቀሰ ነው። ያው ተቋማቶች ገና አልተከፈቱ።
ከከተማዋ ነዋሪዎች ካሰባሰብናቸው አስተያየቶች ቀንጭበን ያስደመጥናችሁ ዝርዝሩ በምሽቱ ይደመጣል። ሌሎች አበይት ኢትዮጵያን፣ አፍሪካን እንዲሁም ዓለምን የተመለከቱ ዘገባዎችም ይደመጣሉ። እንደምን አምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቴክኒኩ ደግሞ ኤልያስ አስማረ አብሮን ያመሻል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። አሉላ ከበደ ይቀጥላል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ከሀገር ውስጥ የአማራ ክልል ቀውስ፣ በዓለም አቀፍ ዜናዎች። በፌዴራል ደረጃ ከህዝብ የተውጣጡ ዳኞች ግራንድ ጁሪ በትላንትናው ዕለት ትራምፕና ሌሎች 18 ሰዎች ከምርጫ ጋር በተያያዘ በተደረገባቸው ምርመራ ክስ እንዲቀርብባቸው መወሰናቸው። በዚሁ ርዕስ የቀድሞውን ፕሬዚዳንት ትራምፕን የጆርጂያ ክፍለ ግዛት ክስ አስመልክቶ የፖለቲካ መሪዎች የግራና ቀኝ የሂውንታና የአውንታ ምላሾች እየተሰሙ ነው። በሃዋዩ የሰደድ እሳት የሞቱ ሰዎች ቁጥር 99 ደረሰ የሚሉት ይገኙባቸዋል። አሁን ወደ ዝርዝሩ። የአማራ ክልል ቀውስ። ባለፈው እሁድ በተፈጸመ የከባድ መሳሪያ ጥቃት በርካታ ነዋሪዎቿን ያጣችው በአማራ ክልል የምዕራብ ጎጃም ዞን ከተማ ፍኖተ ሰላም ዛሬ መጠነኛ መረጋጋት ቢታይባትም በደረሰው ሰብአዊ ጉዳት ቁጣና ቁጭት እንዳደረባቸው ነዋሪዎች ለአሜሪካ ድምጽ ገልጠዋል። በጥቃቱ ቆስሎ በሕክምና ላይ ከሚገኙ ነዋሪዎችም በጉዳቱ ለልፈት የተዳረጉ ሰዎች አስከሬን ዛሬም ከሆስፒታል ሲወጣ መመልከታቸውን አክለው አመልክተዋል። መንግስት በአማራ ክልል በአገር መከላከያ ሰራዊትና በፋኖ ታጣቂ መካከል የተስፋፋውን ግጭት በሰላማዊ መንገድ ለመፍታት ጥረት እየተደረገ እንደሚገኝ አቶ ደመቀ መኮንን ገልጠዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በክልሉ ወቅታዊ ጉዳይ ዙሪያ ዛሬ ማክሰኞ ማብራሪያ ሰጥተዋል። አቶ ደመቀ በማብራሪያቸው መንግስት እስካሁን በወሰዳቸው እርምጃዎች ለውጥ መጥቷል ነው ያሉት። ክቡራትና ክቡራን ተመልካች አድማጮቻችን፣ በርዕሱ ላይ የተሰናዳ ዝርዝር ዘገባ በዕለቱ አብይ ርዕስ ይቀርባል። ወደ ዓለም አቀፍ ዜናዎች እንሻገራለን። ከምርጫ ውጤት ጋር በተያያዘ ትራምፕና ሌሎች 18 ሰዎች ተከሰሱ። ከህዝብ የተውጣጡ ዳኞች የቀድሞውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን በ2020 ፕሬዚዳንታዊ ምርጫ ወሳኝ በነበረችው የደቡብ ዩናይትድ ስቴትስ የጆርጂያ ክፍለ ግዛት የተሸነፉበትን ምርጫ ውጤት ለመቀልበስ አድርገዋል ከተባለ ህገወጥ ጥረት ጋር በተያያዘ ክስ እንዲመሰረትባቸው ወስኗል። ትናንት ምሽት ላይ ይፋ የተደረጉት ትራምፕና ሌሎች 18 ሰዎች የተከሰሱባቸው ወንጀሎች የምርጫ ውጤትን ማጭበርበር፣ ወደ ስልጣን ሲመጡ የገቡትን ቃለ መሐላ በመጣስና የሐሰት ሰነዶችን ለመጠቀም ማሴር የሚሉትን ጨምሮ በ13 የተለያዩ ክሶች ነው። የፉልተን አውራጃ ከሳሽ አቃቤ ሕግ ፋኒ ዊሊስ 19ኙ ተከሳሾችና ስማቸው ያልተገለጸ በሴራው ተባብረዋል ያሏቸው ሌሎች 30 ሰዎች ከወንጀለኛ ቡድን የሚቆጠሩ ናቸው ሲሉ የምርጫውን ውጤት ለመቀልበስም 161 ዓላማቸውን በግልጽ የሚያሳዩና ማስረጃም ሊቀርብባቸው የሚችሉ ድርጊቶችን ፈጽመዋል ብለዋል። በተያያዘ ዜና የቀድሞውን ፕሬዚዳንት ትራምፕን የጆርጂያ ክፍለ ግዛት ክስ አስመልክቶ የፖለቲካ መሪዎች ግራና ቀኝ የይሁንታና የአሉታ ምላሾች እየተሰሙ ነው። በፌዴራል ደረጃ እንዲዳኙ የተመረጡና የወንጀል ክስ ይቅረብ ወይስ አይቅረብ የሚለውን ብይን የሚሰጡ ከህዝብ የተውጣጡ ዳኞች የ2022ን ፕሬዚዳንታዊ ምርጫ ውጤት ለመቀልበስ ጥረት አድርገዋል በሚል በሕግ ተጠያቂ የሆኑ ዘንድ ጥያቄ በቀረበባቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ እና ሌሎች 18 ሰዎች መከሰስ ተከትሎ የዲሞክራቲክ ፓርቲው መሪዎች ብይኑ ማንም ከሕግ በላይ እንዳልሆነ ያሳየ ነው ሲሉ፣ የሪፐብሊካን ፓርቲው አንጋፋ አባላት በበኩላቸው ለፖለቲካ ዓላማ ሲባል በ2024ቱ ፕሬዚዳንታዊ ምርጫ ተፎካካሪ ላይ የተፈጸመ ድርጊት ነው ሲሉ ይሞግታሉ። በእንደራሴዎች ምክር ቤት የብዙሃኑ መሪ ቸክ ሹመር በምክር ቤቱ የዲሞክራቶች መሪ ሐኪም ጄፍሪስ በጋራ በሰጡት መግለጫ የትላንቱን ክስ እንዲሁም ከዚያ ቀደም ብሎ የቀረቡት 3 ክሶች የቀድሞውን ፕሬዚዳንት ተደጋጋሚ ወንጀሎች ያሳያሉ ነው ያሉት። ሹመርና ጄፍሪስ አክለውም በፉልተን አውራጃ አቃቤ ሕግና በሌሎች የግዛትና የፌዴራል አቃቢያን ሕጎች የተወሰዱት እርምጃዎች አሜሪካ ውስጥ ፕሬዚዳንቱን ጨምሮ ማንም ሰው ከሕግ በላይ እንዳይደለ የጋራ እምነትን በድጋሚ ያረጋግጣሉ ብለዋል። ከሪፐብሊካን ወገን የሆኑት የምክር ቤቱ አፈ ጉባኤ ኬቪን ማካርቲ ደግሞ ቀድሞ ትዊተር ይባል በነበረውና በዛሬው ኤክስ የማህበራዊ ትስስር ገጽ ላይ ባሰፈሩት አስተያየት ፕሬዚዳንት ጆ ባይደን በ2024ቱ ምርጫ ጣልቃ ለመግባት የመንግስትን ኃይል ዋናውን የፖለቲካ ተቀናቃኛቸውን ለማጥቂያነት ተጠቀሙበት ብለዋል። የፉልተን አውራጃዋን አቃቤ ሕግ ፋኒ ዊልሰንም ፕሬዚዳንትን ትራምፕን ለማጥቃትና የገዛ ፖለቲካ ስልጣናቸውን ለማጎልበት የሚረዳ አቅም ለመሰብሰብ አዋሉት ሲሉ ወንጅለዋል። የምርጫ ክልላቸው ጉዳዩ የተነሳበትን የፉልተንን አውራጃ የሚጨምረው ዲሞክራቷ የምክር ቤት አባል ተወካይ ኔኪማ ዊሊያምስ በበኩላቸው ትራምፕ በ2020 የፍትህ ምርጫ የገጠማቸውን ሽንፈት መቀበል ባለመፍቀዳቸው ነው በጆርጂያ ግዛት ውስጥ ያለውን መራጭ ድምጽ ለመንጠቅ የሞከሩ ሲሉ ተችተዋል። ሌሎችም በርካታ አንጋፋ የፖለቲካ ሰዎች በየፊናቸው በድጋፍና በተቃውሞ ክሱን አስመልክቶ የየበኩላቸውን አስተያየቶች እየሰነዘሩ ነው። በሃዋይ የሰደድ እሳት የሞቱ ሰዎች ቁጥር 99 ደረሰ። በዩናይትድ ስቴትስ የሃዋይ ክፍለ ግዛት ውስጥ በደረሰው ሰደድ እሳት የሞቱት ሰዎች ቁጥር 99 ደርሷል። በቃጠሎ የሞቱት ሰዎችን አስክሬን ፍለጋ የቀጠለ ሲሆን ቁጥሩ በቀጣዮቹ 10 ቀናት ውስጥ በእጥፍ ሊጨምር እንደሚችልም የክፍለ ግዛቱ አገረ ገዢ ተናግረዋል። የአሜሪካ ድምጹ ማይክል ቦማን ያጠናቀረውን የዚህን ዘገባ ዝርዝር ቆንጂት ታየ እንደሚከተለው ታቀርበዋለች።
ባለፈው ሳምንት ማዊ ላይ የደረሰው የሰደድ እሳት ባጠፋው የሰው ህይወት ብዛት በዩናይትድ ስቴትስ በመቶ ዓመታት ውስጥ ከደረሱት ሁሉ ከፍተኛው እንደሆነ ተነግሯል። ለዚያውም በቃጠሎ በወደመችው ለሃይና ከተማ እስካሁን ሰለባዎችን መፈለግ የተቻለው ገና አንድ አራተኛ በሚሆነው ፍርስራሽ ውስጥ ነው። ከፊል ጊዜዋን ማዊ ደሴት ላይ የምታሳልፈው ታዋቂዋ ኦፕራ ዊንፍሪ በቃጠሎ የተፈናቀሉት ሰዎች ያሉበትን ሁኔታ አጉልታ ለማሳየት አንዱን የመጠለያ ቦታ ጎብኝታ ነበር።
We all know that in a week or two all the cameras will be gone and the rest
ከሳምንት ወይም ከሁለት ሳምንት በኋላ እነዚህ ካሜራዎች ሁሉ አይኖሩም። የተቀረው ዓለምም የራሱን ህይወት ይቀጥላል። የወደመውን መገንባት የሚጠብቀው እኛን ነው። እኔም ራሴን የማዊ ነዋሪ አድርጌ ነው የምመለከተው። መንጃ ፈቃድም አለኝ አለሁ። እስከመጨረሻው ድረስ የቻልኩትን ሁሉ አደርጋለሁ።
ታሪካዊዋ የጠረፍ ከተማ ለሃይና በሰደድ እሳቱ ሙሉ በሙሉ በሚባል ደረጃ የወደመች ሲሆን ከአደጋው ያመለጡ ነዋሪዎች ስለቃጠሎው የተሰጠ ማስጠንቀቂያ እንዳልነበረ ነው እየተናገሩ ያሉት። ከተገኙት ከ99ኙ አስከሬኖች ውስጥ እስካሁን በጣት አሻራቸው ማንነታቸው የተለየው የሶስቱ ብቻ እንደሆነ የማዊ ፖሊስ አስታውቋል። ሂደቱ ይፋጠን ዘንድም የቤተሰብ አባል የጠፋባቸው ሰዎች የዘረመል ናሙና ቢሰጡ ሊጠቅም እንደሚችል ፖሊስ አመልክቷል። የፍለጋ ስራው አስቸጋሪ መሆኑን የጠቆሙት የፌደራል ያጣዳፊ ጉዳዮች ዋና አስተዳዳሪ ዲያን ክሪስዌል በከፊል በፈራረሱት ህንጻዎች ውስጥ ሰለባዎችን መፈለግ የሚቻለው መሐንዲሶች አደገኛ አለመሆናቸውን ሲያረጋግጡ ብቻ መሆኑን ገልጸዋል። ስራውን ለማፋጠን ግን የተቻለንን ሁሉ እናደርጋለን ብለዋል። አሁንም ያልተገኙ 1300 ሰዎች ያሉ ሲሆን አደጋውን ተከትሎ የክፍለ ሀገሩ ባለስልጣናት የአደጋ ጊዜ ዝግጁነትና ምላሻቸውን አስመልክቶ ጥያቄዎች ተነስተውባቸዋል።
የኒጀሩ ወታደራዊ ሁንታ የሀገሪቱን ፕሬዚዳንት ለመክሰስ ማቀዱ በጣም አሳሳቢ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። የኒጀሩ ወታደራዊ ሁንታ መሪዎች በኃይል ከስልጣን ያስወገዷቸውን በዲሞክራሲያዊ መንገድ የተመረጡትን ፕሬዚዳንት መሐመድ ባዙምን በከፍተኛ የሀገር ክህደት ወንጀል ለመክሰስ የያዙት ሙከራ በጣም አሳሳቢ ነው ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪች ተናገሩ። ወታደራዊ ሁንታው ያወጣውን መግለጫ ተከትሎ ጉዳዩን በተመለከተ ዋና ጸሐፊ ያላቸውን አቋምና በአንጻሩም የመንግስታቱ ድርጅት የሚወስደውን ተጨባጭ እርምጃ ስለመኖሩ በጋዜጠኞች የተጠየቁት ዱጃሪች ሲመልሱ የፕሬዝዳንቱና የቤተሰባቸው ጤና እንዲሁም ደህንነት በጣም ያሳስበናል። አሁንም ያለ አንዳች ቅድመ ሁኔታ እንዲፈቱና ወደ ኃላፊነታቸው እንዲመለሱ እንጠይቃለን ብለዋል። ካላቀበያው ክለም በፖለቲካው ረገድ የምዕራብ አፍሪካው ልዩ ተወካይ ሊዮናርዶ ሳንቶስ ሴማኦ አቡጃ እንደሚገኙና የምዕራብ አፍሪካው የምጣኔ ሀብት ማህበረሰብ ኢኮዋስና ከአፍሪካ ህብረት ጋር ግንባር ፈጥሮ በትብብር በመስራት ላይ በመሆናቸው ሁኔታውን ለመቀየር ያሳደረባቸውን ተስፋ አመላክተዋል። በመጨረሻም 26 የናይጄሪያ ወታደሮች በሽምቅ ጥቃት ተገደሉ። ለነፍስ አድን እስራኤል ተሰማራች ሄሊኮፕተርም ተከሰከሰች። ማዕከላዊ ናይጄሪያ ውስጥ ሸማቂዎች ባለፈው እሁድ አመሻሽ ላይ ባደረሱት ጥቃት 26 የጸጥታ ሰራተኞችን ገድለው ሌሎች 8 ማቁሰላቸውን ሁለት ወታደራዊ ምንጮች ለፈረንሳዊ ዜና ወኪል አጃንስ ፍራንስ ፕሬስ ተናገሩ። በተያያዘም አንድ የአየር ኃይል ቃል አቀባይ በሰጡት ቃል ሰኞ ማለዳ ላይ የቆሰሉ አባላትን ለመታደግ ሰራዊቱ ከወንጀለኛ ካሉት ቡድኖች ጋር እየተዋጋ ወደነበረበት አካባቢ የተሰማራቸው ሄሊኮፕተር መከስከሷን ተናግረዋል። ሆኖም የሄሊኮፕተሯ ሰራተኞችና ተሳፋሪዎች በሕይወት ይትረፉ አይትረፉ ግን ቃል አቀባዩ አልጨመሩም። መረጃ የመስጠት ፍቃድ ስለሌላቸው ማንነታቸው እንዳይገለጥ የጠየቁት ሁለቱ የጦር መኮንኖች በበኩላቸው በጥቃቱ የተገደሉትን 11 ወታደሮች አስከሬንና 7 የቆሰሉ ወታደሮችን አሳፍራ ከተነሳች የአይሮፕላን የአየር ኃይል ሄሊኮፕተር ጋር የነበረውን ግንኙነት መቋረጡና ዘግይቶም በሸማቂዎቹ በተተኮሰ መሳሪያ ተመታ መከስከሷን መረጋገጡን አስረድተዋል። አያይዘውም ጥቃቱን የፈጸሙት ወንጀለኛ ያሉት ቡድን አባላት በተኩስ ልውውጡ ብርቱ ጉዳት እንደደረሰባቸው ተናግረዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 9 2015 ዓ.ም ተመረጥ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያዳመጣችሁ እየተመለከታችሁም ትገኙት። በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ በመደመጥ ላይ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመቶ የምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ለቱ አብይ ርዕስ እንሻገር። ባለፈው እሁድ በተፈጸመ የከባድ መሳሪያ ጥቃት በርካታ ነዋሪዎቿን ያጣችው በአማራ ክልል የምዕራብ ጎጃም ዞን ከተማ ፍኖተ ሰላም ዛሬ መጠነኛ መረጋጋት ቢታይባትም የደረሰው ሰብአዊ ጉዳት ቁጣና ቁጭት እንዳሳደረባቸው ነዋሪዎች ለአሜሪካ ድምጽ ተናግረዋል። በጥቃቱ ቆስለው በሕክምና ላይ የሚገኙ ነዋሪዎች ከጉዳታቸው የተነሳ ሕይወታቸው ያለፉ ሰዎች አስክሬን በዛሬው ዕለትም ከሆስፒታል ሲወጣ እንደተመለከቱ አክለው ተናግረዋል። በተመሳሳይ ከፍኖተ ሰላም ከተማ በቅርብ ርቀት ላይ በመተገኘው የቡሬ ከተማም ትናንት ከቀትር በኋላና ዛሬ አንጻራዊ ሰላም በመገኘቱ የሞቱ ሰዎችን እየቀበሩ እንደሆነ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ወደ ሁለቱም ከተሞች ከፍተኛ ቁጥር ያለው የጸጥታ ኃይል እንደገባም ተቆሟል። አስቴር መስጋናው ዝርዝር አላት።
ሰማቸውን እንዳንጠቅስ የጠየቁ አንድ ፍኖተ ሰላም ከተማ ነዋሪ ከተማዋ በዛሬው ዕለት አንጻራዊ የሰላም ድባብ እንደሚስተዋልባት ይናገራሉ። ይሁንና ባለፈው እሁድ ተፈጸመል ባሉት የድሮን ጥቃት ጓደኞቻቸውና የቅርብ ሰዎቻቸውን በሞት በማጣታቸው የሐዘንና የቁጭት ስሜት የሚታይባቸው የከተማዋ ወጣቶች በብዛት እንደሚታዩ አስረድተዋል። የመንግስት የጸጥታ ኃይሎችም ትናንት ከሰዓት በኋላ ጀምሮ በከተማዋ በስፋት እንደሚዟወሩ እኒው አስተያየት ሰጪ ገልጸዋል።
አጠቃላይ መከላከያ ነው ያለ ቦታው ላይ። ከዛ ውጭ ግሮሰሪ፣ ሆቴል እንደዚህ የሚባል ነገር ደግሞ ወንዶቹ ወጣቱ በተለይ መስመር ላይ ነው ያለው። እንግዲህ መስመር ላይ ያለው ወጣት በቁጭት ይመስለኛል ያለው ከተማው ላይ ጥሩ ፊት አይታይበትም። የመከላከያውን እንቅስቃሴ ስለስ ግን የሚከታተል እና ከግሮሰሪ የሆነ ነው ቁጭ ያለ ውጥረት የተሞላበት ነው። በቃ ከመከላከያው ካለው ከሚገባው መከላከያ ትናንትና የሚገባ እንደ ዛሬም እየገባ ነው። ከዛ አንጻር ምን ሊፈጠር ይችላል የሚለውን ይመስለኛል እንዲታዘበው በተዘጉ ሱቆች በራፍ ላይ በርካታ ወጣት ስሟል። ከነበረው ድባብ አንጻር እሱም መነሻ አድርጎ ነው የሚመስለኝ ተክዟል። በርካታ ጓደኞቹን ዘመዶቹን አብዛኛው ወጣት አጥቷል። አብሮት ቆሞ የነበረው ጓደኛው ተንግሙቷል።
አስተያየት ሰጪው አክለው ባለፈው እሁድ በተፈጸመው ጥቃት ጉዳት ደርሶባቸው ለሕክምና ሆስፒታል ከገቡት ውስጥ በዛሬው ዕለት ብቻ የሶስት ሰዎች አስከሬን ከሆስፒታል ሲወጣ እንደተመለከቱ ተናግረዋል።
ዛሬም ላይ ሆስፒታል አካባቢ በጉዳት ገብተው የነበሩ እየሞቱ የሚወጡበት ሁኔታ ነው ያለው። ዛሬም ጠዋት ሁለት ሶስት አስከሬኖች ሲወጡ ነበር እና ቀጣይም በዚህ ልክ ቁጥሩ እየጨመረ እንደሚሄድ ነው የሚያሳየው። ያው እንግዲህ መስመር ላይ ወጥቶ መቆም ሰላማዊ እንቅስቃሴ
ሌላው ያነጋገርነው አስተያየት ሰጭም የፍኖተ ሰላም ከተማ በመጠኑ ወደ ሰላማዊ እንቅስቃሴ እየተመለሰች እንደሆነ ገልጿል።
ዛሬ ሰላም ነው፣ ያው ሰውም ደህና እየተንቀሳቀሰ ነው። ያው ተቋማቶች ገና አልተከፈቱ፣ መኪናም አልተንቀሳቀሰ፣ ወጣቱም ምኑም ሰው ደህና እየተንቀሳቀሰ ነው። ትናንትናው ዛሬ ይሻላል። ትናንትና ያው ከባድ ነበረ፣ ሁለት ጭፍጨፋ ነበረ። በድሮን በተለያየ ነገሮች ብዙ ወጣቶች ወደ 60 ወጣት ሙቷል፣ ወደ 40-50 ቁስለኛ አለ። ያንንም ሕክምና በስርዓቱ ያልተገኘበት ሰዓት ነው። ያው ዛሬ ያው እንቅስቃሴው መኪና ምንም ባይንቀሳቀስ ያው ድባቡ ዛሬ ጥሩ ነው። መከላከያ ያለው ያው በሀዘኑ ምናልባት በተጎዱ ሁሉም ሀዘንተኛ ነው፣ ሁሉም ደስተኛ አይደለም። ያለው ህብረተሰቡ አንስተሽ በተጣለው በተደረገ ሁኔታ የማይደረግ ስራ ስለተሰራ ነው ሁሉም ሀዘንተኛ ነው፣ ደስተኛ አይደለም።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ሰኞ ባወጣው ሪፖርት በደብረ ብርሃን፣ በፍኖተ ሰላም እና በቡሬ ከተሞች አያሌ ንጹሀን ዜጎች እንደተጎዱ እንዲሁም በመኖሪያ አካባቢዎችና በህዝባዊ ቦታዎች ላይ ጉዳት እንደደረሰ ተአማኒነት ካላቸው ምንጮች መረጃ ማግኘቱን አስታውቋል። ባለፈው ሳምንት መጨረሻ በመንግስትና በፋኖ ታጣቂዎች ከባድ የተኩስ ልውውጥ ሲካሄድባት የነበረችው የቡሬ ከተማም ዛሬ ማክሰኞ በከፊል ወደ ሰላማዊ እንቅስቃሴዋ በመመለሷ ከትላንት ጀምሮ በተኩሱ የሞቱ ንጹሃን ዜጎችን የቀብር ስነ ስርዓት በመፈጸም ላይ እንደሆኑ ያነጋገርናቸው የከተማዋ ነዋሪ ገልጸውልናል።
ዛሬ ያው ሰላማዊ እንቅስቃሴ ያለ ሰውም እየተንቀሳቀሰ ነው። ስራ ያው እንግዲህ ሱቅ ክፈቱ ምናምን እያሉ ነው አሁን መከላከያው እና እዛ ሱቅ ምናምን አንዳንድ ቦታ ላይ ትራንስፖርት ምናምን አንዳንድ ነገር እየጀመረ ነው። የማንኛውም መዋቅር አልጀመረም እስካሁን፣ የትኛውም መዋቅር እስካሁንስ አልጀመረም። ትራንስፖርት ብቻ ነው እስካሁን የህዝብ ትራንስፖርቶች ጀምረዋል። ይህን እንኳን አልጀመረም። ከባለፈው አሁን ከቅዳሜና ከእሁድ ከነበረው ዛሬ የተሻለ እንቅስቃሴ አለ። ሶስት ሰው ነው ምናምን ተቀበረ። ዛሬ በ50 ብሬ ነው ይሞት። በየቦታው የሄዱ ገጠር ላይ የሄዱ አሉ፣ በየቤተሰቦቻቸው ምናምን የሄዱ ስላሉ ከየአቅጣጫ መውጣቱን ቆጥረን ነው። በዚያ ባለፈው ቢራቸው ሁሉ የተመጣለ እነሱ ዛሬ ያው ሕክምና ላይ የቆዩት ዛሬ ሁሉ ሞተው ዛሬ የተቀበሩ።
በሌላ በኩል የመጀመሪያ ምዕራፉን ወታደራዊ ኦፕሬሽኑን በተሳካ ሁኔታ ማጠናቀቁን ባለፈው ሳምንት የገለጸው የአስቸኳይ ጊዜ ጠቅላይ መምሪያ ዛሬ ደግሞ ሁለተኛ ዙር ወታደራዊ ኦፕሬሽኑን በከፊል እያጠናቀቀ እንደሆነ አስታውቋል። በአማራ ክልል በሁሉም አካባቢዎች የመንግስትና የግል አገልግሎቶች ወደ መደበኛ ሁኔታ እየተመለሱ እንደሆነ ማረጋገጡንም በጽሑፍ መግለጫ ተጠቅሷል። የጠቅላይ መምሪያ እዙ በከተሞች ያካሄደውን ግምገማ መሰረት አድርጎ ከዚህ በፊት በከተሞች እንዳይንቀሳቀሱ ተከልክለው የነበሩትን የባለሶስት እግር ተሽከርካሪዎች ወይም በተለምዶ ባጃጅ የሚባሉትን ከነገ ነሐሴ 10 ቀን ጀምሮ መደበኛ የትራንስፖርት አገልግሎት እንዲሰጡ መፍቀዱን ገልጿል። በሌላ በኩል በባህር ዳር ከተማ ከአስቸኳይ ጊዜ አዋጁ ትግበራ ጋር በተያያዘ የመብቶች ጥሰት ደርሶብናል የሚሉ አቤቱታዎች እየተነሱ ነው። ስማቸውን እንደ እንድንጠቅስ የጠየቁ ከወለጋ ተፈናቅለው የመጡና ባህር ዳር ከተማ የሚኖሩ አንድ ተፈናቃይ ቅሬታቸውን ለአሜሪካ ድምጽ ሲገልጹ
ያክልልኝ ቀለም ወለጋ ላይ ተፈናቀልኩት አሁን በትናንትናው ዕለት የደረሰ አንድ ጓደኛችን ተፈናቃይ ውስጥ ነው ቀለሙ ይባላል አሁን እሱ የደረሰበት ችግር ታራጭኖ የሆነ ጓዝ አድርስ ብለውት ኮንትራት ዞ ሲሄድ ገርላው ነው ተቀጣቀጡስ እንደገና ከወዘንዘልማ ዙሮ አንድ ታራ ሆነም ጽኑ ጓዝ ሲሄድ አራት ሰዎች አስወረዱና ቀጥቀጠው እዛቸው ወዱ እንደገና ይገዛ ማከሉነን ትጣባቂዎች ዘበኞች መሳሪያቸውን ቀምተው ወዱ በፋት ነው መጣውና አሁን መውጫ መግቢያ ነው ያጣ ነው በጣም ነው በጣም የተሰቃየነ መውጫ መግቢያ ከራባችን በላይ ደግሞ አሁንም መውጫ መግቢያ ነው ያጣነ እኛ ከፈናቀዎች ለለት እንኳን እንዲያና እንዲያጠንቀሳቀስ እንዳልመላ በጣም እየተቸገረ ተክብሏይ ይሄም ዱላ ነው እንደገና ወደዚያ ሲሄድ ይተሄዳለህ ይሄም ዱላ ነው እና ስለዚህ አሁን እኛ እንደው በጣም የተሰቃየነው እኔ ያለ ውድ በግድ ወጣል ተፈለገ ነገር የግድ ግቡ ነው አሁን የታዘው እና ይሄ መስኪን የሚመለከተው አካል መስኪ ቢያመጣ የሚል ነው ምደውልልሽ
እዲ የኢትዮጵያ ሰብአዊ መብቶች ኮሚሽን በትላንቱ መግለጫው በክልሉ ችግሩን ለመቆጣጠር የሚወሰዱ መንግስታዊ እርምጃዎች በግጭቱ ተሳትፎ የሌላቸውን ሰዎች በመለየት እንዲፈጸም ጠይቋል። በአማራ ክልል በምዕራብ ጎጃም ዞን በፍኖተ ሰላም ከተማ አደባባይ ኤፍኤስአር በተባለ ተሽከርካሪ ተጭነው በነበሩ ወጣቶች ላይ ከትላንት በስቲያ እሁድ በተፈጸመ ጥቃት 26 ሰዎች እንደሞቱና 50 የሚደርሱ ሰዎች ደግሞ ቆስለው ሆስፒታል እንደገቡ መዘገባችን ይታወሳል። ዛሬ ተጨማሪ መረጃዎችን ለማግኘት ወደ ፍኖተ ሰላም ሆስፒታል ስራ አስኪያጅ የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ሳይሳካ ቀርቷል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። መንግስት በአማራ ክልል በአገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል የተስፋፋውን ግጭት በሰላማዊ መንገድ ለመፍታት ጥረት እያደረገ እንደሚገኝ አቶ ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በክልሉ ወቅታዊ ጉዳይ ላይ ዛሬ ማክሰኞ ማብራሪያ ሰጥተዋል። አቶ ደመቀ በማብራሪያቸው መንግስት እስካሁን በወሰዳቸው እርምጃዎች ለውጥ እንዳመጣ ገልጸዋል። ከአቶ ደመቀ መግቢያ ንግግር በኋላ ለብዙሃን መገናኛ ዝግ በነበረው በዚህ ውይይት ላይ ስለተነሱ ዝርዝር ጉዳዮች እስካሁን የወጣ መረጃ የለም። በአንጻሩ መንግስት ለአማራ ክልል ችግር ሰላማዊ መፍትሄን ከመሻት ይልቅ የኃይል እርምጃን ተመራጭ አድርጓል ሲሉ የሚተቹ አካላቶችም አሉ። በርካታ ዓለም አቀፍና የሀገር ውስጥ አካላትም አሳስቦናል ያሉት በክልሉ የተስፋፋው ግጭት በውይይት እንዲፈታ መጠየቃቸውን ቀጥለዋል። ኬኔዲ አባተ።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በወቅታዊ ጉዳይ ላይ በሰጡት ማብራሪያ በአማራ ክልል ስላለው ሁኔታና ክልሉን ለማረጋጋት በመንግስት እየተወሰዱ ስላሉ እርምጃዎች ገለጽ አድርገዋል። በመንግስት የተደነገገው የአስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት በጸደቀ ማግስት ዛሬ ነሐሴ 9 ቀን 2015 ዓ.ም ተመረተ። በውጭ ጉዳይ ሚኒስቴር በሰጡት በዚሁ ማብራሪያቸው በአማራ ክልል የተከሰተውን ግጭት ተከትሎ መንግስት ህግና ስርዓትን ለማስከበር እርምጃዎችን ወስዷል ያሉት አቶ ደመቀ ግጭቱን በሰላማዊ መንገድ ለመፍታት ጥረት እየተደረገ እንደሚገኝ ማመልክተዋል። መንግስት ሽማግሌዎችን፣ የሃይማኖት አባቶችን፣ ምሁራንን፣ ወጣቶችንና ሴቶችን በማሳተፍ በክልሉ ያሉ ጥረቶችን በሰላማዊ መንገድ ለመፍታት እየሰራ ነው ሲሉም ተደምጠዋል። በሌላ በኩል መንግስት በአማራ ክልል ላለው የሰላም እጦት ሰላማዊ መፍትሄን ከመሻት ይልቅ የኃይል እርምጃን ቀዳሚ ምርጫው አድርጓል በማለት የሚተቹ አካላት አሉ። ከተቺዎች መካከለ የሆኑት የቀድሞው የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዋናነት በክልሉ ላይ የታወጀውን ያስቸኳይ ጊዜ አዋጅ ለማጽደቅ ትራንት በህዝብ ተወካዮች ምክር ቤት በተደረገው ውይይት ላይ መንግስት ራሱ የፈጠራቸውን የፖለቲካ ችግሮች በውይይት ከመፍታት ይልቅ የኃይል እርምጃን ምርጫው አድርጓል ማለታቸው ይታወሳል። ይህም የብልጽግና መንግስት ካለፉት 5 አመታት ስህተቶቹ አለመማሩን የሚያሳይ ነው ሲሉም የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪም የነበሩት አቶ ገዱ ወጥሰዋል። ለችግሩ እልባት ማምጣት ካስፈለገ መከላከያ ሰራዊት ከክልሉ ወጥቶ ወደ ካምፑ መመለስ አለበት ያሉት አቶ ገዱ በርሳቸውም ከፍተኛ ሚና በተመሰረተው በብልጽግና ፓርቲ የሚመራው የክልሉ መንግስት ፈርሶ ሁሉን አካታች ጊዜያዊ አስተዳደር እንዲቋቋምም ጠይቀዋል። በክልሉ የተፈጠረው ችግር ሊፈታ የሚችለው በፖለቲካዊ ውይይት ብቻ እንደሆነም ያብራሩት በርካታ ዓለም አቀፍና የሀገር ውስጥ አካላትም አሳስቦናል ያሉት በአማራ ክልል ያለው ግጭት በውይይት እንዲፈታ መጠየቃቸው ይታወሳል። የዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድና የዩናይትድ ኪንግደም መንግስታት ባለፈው ሳምንት አርብ ነሐሴ 5 በጋራ ባወጡት መግለጫ ሁሉም ወገኖች ውስብስብ ጉዳዮችን በሰላማዊ መንገድ ለመፍታት እንዲተባበሩ ሲሉ መልእክት አስተላልፈዋል። የአውሮፓ ህብረት ልዑክ በኢትዮጵያና 19 የአውሮፓ ሀገራት ኤምባሲዎችም በዚያው ቀን ተመሳሳይ መልእክት አስተላልፈዋል። በተወካዮች ምክር ቤት የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጅጌ በበኩላቸው ትናንት ለምክር ቤቱ አባላት በሰጡት ማብራሪያ በአማራ ክልል ላለው የጸጥታ መደፍረስ መፍትሄው ሰላማዊ ውይይት መሆኑን መንግስት በጽኑ እንደሚያምን ገልጸው ይህን ሁኔታ ለመፍጠር ግን በቅድሚያ በክልሉ ሰላምን ማምጣት እንደሚያስፈልግ አመልክተዋል። ከአስቸኳይ ጊዜ አዋጁ ድንጋጌ በኋላ በመከላከያ ሰራዊት ኃይል በተወሰዱ እርምጃዎች መጥቷል ያሉትን አንጻራዊ ሰላም ለማጠናከር የአዋጁ መጽደቅ አስፈላጊ እንደሆነ ማጽንኦት ሰጥተዋል። አቶ ደመቀ መኮንንም በዛሬው ማብራሪያቸው እስካሁን በመንግስት የተወሰዱ እርምጃዎች ዋና ዋና ከተሞችን ጨምሮ በአብዛኛው የክልሉ አካባቢዎች መረጋጋት እንዲሰፍን ማድረጋቸውን ጠቅሰው ይህን ተከትሎ የአየር ትራንስፖርት በመጀመሩ በርካታ የውጭ ሀገራት ዜጎች ክልሉን ለቀው መውጣታቸውንም ገልጸዋል። አክለውም ኢትዮጵያ ይህን ፈታኝ ጊዜ በትዕግስትና በሰላማዊ መንገድ ዘላቂ መፍትሄ በማምጣት በድል ታልፈዋለች ብለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ለዲፕሎማቶች በሰጡት ማብራሪያ በሀገሪቱ ላሉ በርካታ ጥያቄዎች ዘላቂው መፍትሄ ሰላማዊ ውይይት ብቻ እንደሆነም የገለጹት አቶ ደመቀ ለዚህም የኢትዮጵያ ሀገራዊ የምክክር ኮሚሽን የሚያከናውኗቸው ተግባራትና የሽግግር ፍትህን መተግበር ወሳኝ ስለመሆናቸው ተናግረዋል። በዚህ ሂደት ዓለም አቀፉ ማህበረሰብ የሚያደርገውን ድጋፍ እንዲቀጥልም ጠይቀዋል። መንግስት ለሰላማዊ መፍትሄ ቅድሚያ መስጠት አለበት በማለት በተደጋጋሚ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባወጣው መግለጫም ለሰላማዊ መፍትሄ አጽንኦት ሰጥቷል። ኮሚሽኑ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና በኢትዮጵያ ውስጥ የሚንቀሳቀሱ ዓለም አቀፍ ማህበረሰብ አካላት እንዲሁም ሚስዮኖች በግጭቱ ተሳታፊ ወገኖች መካከል የሚደረጉ ውይይቶችን እንዲያመቻቹና እንዲደግፉም ጠይቋል። አቶ ደመቀ መኮንን ዛሬ በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ ላይ በአማራ ክልል ያለውን ችግር የሀገር ውስጥ ባለድርሻ አካላትን በማሳተፍ በሰላማዊ መንገድ ለመፍታት መታቀዱን የገለጹት እርሳቸው ይህን ይበሉ እንጂ በክልሉ ያለው ግጭት ከተቀሰቀሰ በኋላ ግጭቱን በውይይት ለመፍታት በተግባር ጥረት ስለመጀመር አለመጀመሩ ከሌላ የመንግስት አካል በግልጽ የተባለ ነገር የለም። ሆኖም የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ አርብ ዕለት በሰጡት መግለጫ መንግስት ማንኛውንም ጥቃት መከላከል የሚያስችል ኃይል መገንባቱን ገልጸው በአማራ ክልል ያለው ግጭት በሰላም እንዲፈታ ከተፈለገ ግን ጽንፈኛና ዘራፊ ያሉት አካል በቅድሚያ ትጥቁን ፈቶ ወደ ተዘጋጁለት ካምፖች መግባት አለበት የሚል ቅድመ ሁኔታ አስቀምጠዋል። አቶ ደመቀ ዛሬ ለዲፕሎማቶች ከሰጡት ማብራሪያ በኋላ ለመገናኛ ብዙሃን ዝግ በነበረው ቆይታ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተጨማሪ ማብራሪያ መስጠታቸው ታውቋል። ሆኖም ስለ ዶክተር ጌዲዮን ማብራሪያና አጠቃላይ ስለነበረው ውይይት ይህ ዘገባ እስከተጠናቀረበት ሰዓት ድረስ የወጣ መረጃ የለም። ከሁለት ሳምንታት በፊት በአማራ ክልል የተቀሰቀሰውን የትጥቅ ግጭት ተከትሎ በክልሉ የተለያዩ አካባቢዎች በቁጥር ያልገለጻቸው በርካታ ሰላማዊ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በትናንቱ መግለጫው አመልክቷል። ይሁን እንጂ በግጭቱ ስለደረሰው ዝርዝር የጉዳት መጠን እስካሁን ከመንግስት ወገን የተሰጠ መግለጫ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ወስደናል። እየተዋቀረ በሚገኘው የማዕከላዊ ኢትዮጵያ ክልል የሥራ አስፈጻሚ ቢሮዎችን ድልድል የሚቃወም ከቤት ውስጥ ያለመውጣት አድማ በከምባታ ጠምባሮ ዞን የዱራሜ፣ ያንጋጫና የዳምቢያ ከተማ ነዋሪዎች ተደርጓል። የከተማዎቹ ነዋሪዎች ትናንትና ዛሬ ያደረጉት ከቤት ውስጥ ያለመውጣት አድማ መነሻ እንደ አዲስ በሚዋቀረው የማዕከላዊ ኢትዮጵያ ክልል ሰሞኑን እንደተካሄደ የተሰማው የሥራ አስፈጻሚ ቢሮዎች ድልድል ኢፍትሃዊ በመሆኑ ነው ሲሉ ተናግረዋል። የዞኑ ምክር ቤትም ከትናንት በስቲያ ባካሄደው አስቸኳይ ጉባኤ ተደረገ የተባለውን ድልድል የተቃወመ ሲሆን የፌዴራል መንግስቱ ጣልቃ እንዲገባ በመስማማት ውሳኔውን ለፌዴሬሽን ምክር ቤት እንዲላከ የምክር ቤቱ አባላት ለአሜሪካ ድምፅ በስልክ ገልጸዋል። የደቡብ ክልል መንግስት የዞኑን ምክር ቤት ውሳኔም ሆነ የነዋሪዎችን ተቃውሞ አስመልክቶ ያለው ነገር የለም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩ ልኳል።
ከአዲሶቹ ክልሎች መዋቅር ጋር በተገናኘ የተቃውሞ ድምፅ በስፋት የተሰማባቸው ከሚገኙ ዞኖች ውስጥ የካምባታ ጠምባሮ ዞን አንዱ ነው። የዞኑ ነዋሪዎች ላለፉት ሁለት ቀናት ከቤታቸው አልወጡም። ምክንያቱ ደግሞ አዲስ በሚዋቀረው የማዕከላዊ ኢትዮጵያ ክልል ሰሞኑን ተደረገ ያሉት የስራ አስፈጻሚዎች ቢሮና ተቋማት ድልድል ኢፍትሃዊ መሆኑን ሲሉ ነዋሪዎች ተናግሯል።
አዲስ በሚመሰረተው የማዕከላዊ ኢትዮጵያ ክልል ላይ በተደረገው የክላስተሩ የተቋማት ሽንሸና ላይ ከምባታ ጠምባሮ ዞን በአንድ ተቋም ብቻ እንዲወከል የተደረገበት አግባብ በመሰረቱ የክላስተሩን ሀሳብ ስንስማማ በምክር ቤትም ሆነ በተለያዩ ማህበራዊ መሰረቶችም እንዲሁም በተቋማት አደረጃጀት ስንወያይና ስንግባባ የሀብት ክፍፍሉ ፍትሐዊ ይሆናል በሚል ነበር የተግባባ ነው። ነገር ግን አዲስ የሚመሰረተው የማዕከላዊ ኢትዮጵያ ክልል ከተደራጀበት ዓላማና አጀንዳ በወጣ መልኩ ኢፍትሐዊ በሆኑ መልኩ ተቋማት እንዲደራጁ አድርጓል።
ሌላው አስተያየት ሰጭም በአድማው ምክንያት የመንግስት መስሪያ ቤቶች፣ የንግድ ቤቶች፣ ሆቴሎች፣ ባንኮችና ሌሎች አገልግሎት ሰጪ ተቋማት ትናንት ሙሉ በሙሉ ዛሬ ደግሞ በከፊል ዝግ እንደሆነ ተናግሯል።
ጠቅላላ የከተማው ማህበረሰብ፣ ነጋዴው፣ መንግስት ሰራተኛው ስራ የማቆም አድማ አደረጉ። ትናንትና ቀኑ ሙሉ ዱራሜ ዝግ ነበረች። ዛሬም ራሱ ያው በተወሰነ በትንሹ ነው በግድ እየዞሩ የጸጥታ ኃይሎች ያስከፈቱበት ብቻ ነው ክፍት የሆነው። ሌሎቹ እንግዲህ እንደ ትናንትናው በተለመደው መልኩ የህዝቡ ምላሽ እስከሚሰጥ ድረስ ለጥያቄያችን ምላሽ እስከሚሰጥ ድረስ ዝግ እናደርጋለን በሚል ጠቅላላ የንግድ ተቋማት ዛሬም ዝግ ናቸው።
ከቤት ውስጥ ያለ መውጣት አድማው የተጀመረው በዱራመ ከተማ ለትላንት ተጠርቶ የነበረው ሰላማዊ ሰልፍ አስቀድሞ በዱራመ ከተማ አስተዳደር ፍቃድ ከተሰጠው በኋላ ከኋላ በተጻፈው የመሻሪያ ደብዳቤ መከልከሉን ተከትሎ ነው። ህዝቡ ቤቱን ዘግቶ የተቀመጠው ሐሳቡን በሰላማዊ ሰልፍ የመግለጽ ህገ መንግስታዊ መፍቱ ስለተከለከለ ነው ሲሉ አስተያየት ሰጪው ተናግሯል።
ፍጹም ሰላማዊ ሰልፍ ቢደረግ ቅድመ ዝግጅቶች በሚገባ በሁሉም ወረዳዎች በተደረገበት ነው። ወዲያው ሰልፉ ሲሰረዝ ነው ትናንትና ቀኑን ሙሉና ዛሬ በክፍል እንዳለ ተቋማት ዝግ ሊሆኑ የቻሉት።
እኚሁን አስተያየት ሰጪ ከአንድ በላይ የስራ አስፈጻሚ አካላት ቢሮ ለዱራሜ ከተማ ቢመደብ ምን የተለየ ጥቅም ታገኛላችሁ በሚል ለጠየቅናቸው ሲመልሱ
አንድ ሁለት ወይንም አራት ቢሮዎች ቢፈቀዱ አሁን ራሱን የቻለ ተቋም ይገነባል በከተማው። አብዛኛው የመሬት ትበትም ስላለ እንደ ከምባታ ጠምባሮ ዞን አብዛኛው የተማረና አሁንም እየተማረ ያለ ኮሚኒቲ ነው ያለው። አብዛኛው በጣም ስርዓት ነው፣ የተማረውም ስርዓት ነው። ግን የቢሮ ክፍሉ ፍትሃዊ ሆኖ ቢከፋፈል የተማረው የሰው ኃይልም የስራ እድል ያገኛል። ከተሞቻችንም ደግሞ ባለፉት 30 ዓመታት የተጎዱ ከተሞች በዞኑ ያሉት ይህንን እድል በመጠቀም የተሻለ እድል አግኝተው ከተሞቻችንም እንደ ሌሎችም ከተሞች ተወዳዳሪ ይሆናሉ የሚል እሳቤ ነው ያለው።
ትናንት ሰላማዊ ሰልፍ እንዳይደረግ ፈቃድ የከለከለው መንግስት የፖሊስ ኃይል መድቦ ከቤት እንዲወጡ በማስገደድ ላይ እንደሆነም ነዋሪዎች ተናግሯል።
የንግድ ተቋማት ሆቴሎችን አንድ በአንድ እየዞረ ነው። ትናንትና በተቃረነ መልኩ የጸጥታ ኃይል ራሱ ኮማንድ ፖስት ተቋቁሞ አንድ ሰው ከተማ ውስጥ ወጥቶ ከታየ እርምጃ ይወሰድበታል የሚል ይፋዊ በመንግስት ኮሚኒኬሽንም ጭምር መግለጫ ኮማንድ ፖስቱ ሰጠ። ከዛ በኋላ ህብረተሰቡ ደግሞ ሲጀመርም ተቃውሞም ስላለው ይህንን ምቹ ሁኔታ በመጠቀም ሙሉ በሙሉ በቤቱ ቁጭ አለ። ደግሞ ተመልሶ ህብረተሰቡ በቤቱ ቁጭ ሲል ደግሞ እያንዳንዱም ካልወጣችሁ ብሎ ወደ የቤቱ እየዞረ እርምጃ ጭምር ለመውሰድ ሙከራዎች እያደረገ እንደነበረ ነው።
የዞኑ ምክር ቤት አባል የሆኑት ወይዘሮ ባየው በቀለም የዞኑ ምክር ቤት ከትላንት ወዲያ ባደረገው አስቸኳይ ጉባኤም ድልድሉን እንደተቃወመ በስልክ ለአሜሪካ ድምጽ ገልጿል። የምክር ቤቱ አባላት ሌላ ገለልተኛ አካል ጣልቃ እንዲገባ ወስነው ጥያቄያቸው በጽሁፍ ለፌዴሬሽን ምክር ቤት እንዲላክ እንደተስማሙም ተናግሯል።
ህዝብ ተወካዮች፣ የዞኑ ምክር ቤት አባላት በዚህ ጉዳይ ላይ ኢፍትሃዊነቱ እንዲስተካከል የፌዴራል አካልም ጣልቃ እንዲገባና ይሄ ጉዳይ ድልድሉም በአሁኑ ሰዓት ያው ረቂቅ ላይም ስላለ ውይይት ሁሉም አካባቢ ውይይት እየተደረገ ስለነበረ ይሄ ውይይት ደግሞ ወደ ህጋዊነቱ ከመጠቁም በፊት በረቂቅ ደረጃ ያለው እንደገና ያው መታየት አለበት።
የክልሎቹ ማደራጃ ፕሮጀክት ጽህፈት ቤት ምክትል ስራ አስኪያጅ አቶ ነውሌን ትላንት ከሻሸመኔ ከተማ ለክልሉ መንግስት ቴሌቪዥን ጣቢያ እንደተናገሩት በአዲሶቹ ክልሎች ህገ መንግስትና አዋጅ ረቀቅ ላይ የክልሉ ህዝብ ወክሎች ተወያይቷል። የከምባታ ጠምባሮ ዞን ምክር ቤት አባሏ ወይዘሮ ባዮው ግን ይህንን ያቶ ኑሮ የመረጃ ሐሰት ነው ብሏል።
እንግዲያውስ እኔ እንደ ምክር ቤት አባል አልደረሰንም፣ እኛ አልተወያየንም፣ ህዝቡም ጋር ውይይት አልተጀመረም። ምናልባት ህገ መንግስቱም ላይ መወያየት አለብን፣ ይሄ ህገ መንግስቱም ላይ መካተት አለበት፣ ይሄ ኢፍትሃዊነቱ ተስተካክሎልን እኛም የሚያስተዳድረነት ህገ መንግስት ውይይት እናካሄድ በሚል ነው። እንግዲህ አሁን ከህገ መንግስቱም ውይይት በፊት ይሄ ጉዳይ የኢፍትሃዊነቱ ጉዳይ ሊስተካከልልን ይገባል ብሎ ለፌደራል መንግስት ደብዳቤውን ስጌ ምክር ቤቱን ውሳኔ ተልኮ ምላሽ ነው አሁን እየተጠባበቀ ያለው ህዝቡ ማለት ነው።
የደቡብ ክልል መንግስት በከምባታ ጠምባሮ ዞን ምክር ቤት ውሳኔም ሆነም በነዋሪዎች የአድማ ተቃውሞ ላይ ያለው ነገር የለም። ይሁን እንጂ የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ክልሎቹ ከአንድ በላይ ከተሞች እንዲኖራቸው መወሰኑን አስታውቀው አላማውም ከተሞች በጋራ እንዲያድጉና በቅርበት አገልግሎት ለመስጠት እንዲመች ነው ሲሉ መናገራቸውን መዘገባችን ታውሳል። በዚህ ጉዳይ ላይ የአሜሪካ ድምጽ ያነጋገራቸው ምሁራን የዋና ከተሞቹ ምርጫና ሲያሜም በአሳማኝ መስፈርት ሳይሆን በፖለቲካ አቋምና ለባለስልጣናት ምቾት ሲባል በተላለፈ ውሳኔ ላይ የተመሰረተ ነው ሲሉ ይተቻሉ። ክልሉንም ከድጡ ወደ ማጡ የሚከት ህዝቦች በመዋቅርና በአደረጃጀት ጥያቄ የተወዛገቡ እንዲኖሩ የሚያደርግ አሰራር በመሆኑም ሊጠን እንደሚገባ አመልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምጽ የማክሰኞ ምሽት ስርጭት ይቀጥላል። በቀጣይ ደግሞ ወደ ኦሮሚያ ክልል እናቀናለን። በኦሮሚያ ክልል በቀድሞ አደረጃጀት በጉጂ ዞን ስር የነበረችው ጎሮዶላ ወረዳ በአዲሱ አደረጃጀት ሳቢያ የተነሳውና ላለፉት 6 ወራት እልባት ሳያገኝ የሰነበተው ችግር አሁን ተባብሶ በወረዳዋ የመንግስት መስሪያ ቤቶች ስራ ካቆሙ 45 ቀናት እንደተቆጠሩ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጭልቄ በወረዳዋ በስራ ላይ የሚገኙ ከአንድ እጅ ጣት ያልበለጡ የስራ አስፈጻሚ አባላት ብቻ እንደሆኑም ገልጸዋል። በጉዳዩ ላይ ከምስራቅ ቦረናና ከኦሮሚያ ክልል ኮሚኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዝርዝሩን ትነግረናለች።
በኦሮሚያ ክልል የቀድሞ አደረጃጀት በጉጂ ዞን ስር የነበረችው የጎሮዶላ ወረዳ በአዲሱ አደረጃጀት ወደ ምስራቅ ቦረና ዞን መካለሏን ተከትሎ የተቀሰቀሰው ተቃውሞ የመንግስት መስሪያ ቤት መዘጋትን ጨምሮ ለነዋሪዎች እንቅስቃሴ መቋረጥ ምክንያት እንደሆነ ነዋሪዎች ይናገራሉ። የጎሮዶላ ወረዳ ነዋሪ እንደሆኑና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ ግለሰብ ከጎሮዶላ ወረዳ የአዲስ አደረጃጀት ተቃውሞ ጋር በተያያዘ በተከሰተው ያለመረጋጋት የሐረቀሎ ከተማ እንቅስቃሴ እንደተገታ ተናግረዋል።
የመንግስት ሰራተኞች እስርን በመፍራት ስራ ካቋረጡ 2 ወር ሆኗቸዋል። ደሞዛቸውም ተቋርጧል። ወደ ቢሮ የሚገቡት 3 የወረዳው አመራሮች ብቻ ናቸው። የሐረቀላ ከተማ እንቅስቃሴም አሳሳቢ ሆኗል። የንግድ ተቋማት ተዘግተው ትልቁ የሐሙስ ገበያ ተቋርጧል። 80% የሚደርሱ ወጣቶች እስርን ፈርተው ወደ ጫካ ገብተዋል።
አስተያየት ሰጪው አክሎ በተለይ በክልሉ ምክር ቤት የዞን አደረጃጀት ሲደረግ ጎሮዶላ ባለመካተቷ የነዋሪዎቹ ተቃውሞ ተጠናክሮ መቀጠሉን ይናገራሉ። የወረዳው ችግር ሳይፈታ ለ6 ወራት እንደቆየ የገለጹት እኚሁ ነዋሪ ተቃውሞ የሚያቀርቡ ነዋሪዎችን ከማሰር ይልቅ በውይይት መፍታት የተሻለ እንደሆነ አመልክተዋል።
ህዝቡ በምስራቅ ቦረና ስር መተዳደር እንደማይፈልግ ገልጾ አቋም ይዟል። ይህ ደግሞ የፖለቲካ ጥያቄ ወይም መንግስትን የመቃወም ጉዳይ አይደለም። ህዝቡ መብቱ እንዲከበር ነው የጠየቀው። በመንግስት እንደተገለጸው ለልማትም ቢሆን የጉጂ ዞን ወደ ድሮው ባይመለስ እንኳን ጎሮዶላ ወረዳ በነበረበት በጉጂ ስር ሆኖ መቀጠል ይኖርበታል። መንግስት የኛን አቋም ሊሰማ ይገባል። ችግሮችም በውይይት እንዲፈቱ እንሻለን።
የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም ባሳለፈው ውሳኔ ምስራቅ ቦረናን በአዲስ መልክ 21ኛ ዞን አድርጎ ማደራጀቱ ይታወሳል። በዚህም በተነሳ ተቃውሞ የሰው ህይወት እንደጠፋና ንብረት እንደወደመ የያካ አካባቢው ነዋሪዎች አነጋግረን መዘገባችን ታወሳል። አቶ ጌቱ ጭሉቄ የጎሮዶላ ወረዳ አስተዳዳሪ ናቸው። የመንግስት አገልግሎት ስለመቋረጡና ሌሎች በወረዳው እየተስተዋሉ ናቸው ያሏቸውን ችግሮች ለአሜሪካ ድምጽ ተናግረዋል።
መንግስት ሰራተኛ አገልግሎት እየሰጠ አይደለም። ለወደ 45 ተከፋፊ ወዝ ደሞዝ የዘኔ ተከፍሏል። የሃሚሌ ደሞዝ አልተከፈለም። ያልተከፈለበት ምክንያት የመንግስት ምክንያት አይደለም። ፔሮል የሚሰሩ ሰዎች ይሄን አለመፈጸሙ አመታዊ የሂሳብ ሪፖርት አለመግባቱን ውጪ ጥያቄ ካልተመለሰ ካፕቴን አንሳራን ፓኔል አቋም ወደዛ ወጥቶ በመቀመጣቸው ክልሉ እንዳለ ደሞዝ ወደ አካውንት ገብቶ ምክፍል ሰው ስለታ ፋይናንስ የሚያቀራበው ሰው ስለሌለ
አቶ ጌቱ አክሎም የወረዳውን ሰላም ለመመለስ ውይይት ማድረግ እንደሚያስፈልግ በአጽንኦት ገልጸዋል።
ማከየም የሆነው እንደኛ መንግስትን በሚይዝ ነው የምናምነው። በኃይል አይደለም ማድረገቡ ያው አልተቀበለም 100%። ስለዚህ ይሄ ወደ ቅሬታ መጥቶ ይሄ ነገር በተለያየ ህገወጥ አሰራሮች የተፈጸሙ ነው ያሉት። እኔ እንደ አንድ አመራር የምለው በመነጋገር እንዲፈታ ጥረት ማድረግ።
ካለፈው ሐሙስ ጀምሮ ለተከታታይ 5 ቀናት የሰዎች እስር፣ የንብረት ውድመት እንዲሁም አልፎ አልፎ የንግድ እንቅስቃሴዎች መቅጣት እንደቀጠለ የተናገሩት ነዋሪዎች የህብረተሰቡ ጥያቄ በመመለስ ሰላምና መረጋጋት እንዲሰፍን መንግስት ኃላፊነቱን እንዲወጣ ጠይቀዋል። በጉዳዩ ላይ ከምስራቅ ቦረናና ከኦሮሚያ ክልል ኮሙኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በክልሉ ምክር ቤት ስብሰባ ላይ እንደተናገሩት አደረጃጀቱን አስመልክቶ የሚቀለበስ ውሳኔ የለም። ይህ እንደ ችግር የሚገልጹት የኦሮሞን አንድነት ለመሸርሸር ፈልገው ነው ብለዋል። አያይዞም ለወደፊቱ የዞን አደረጃጀት ቀሪ ተደርጎ የቀበሌ፣ የወረዳ፣ የከተማና የክልል አደረጃጀት እንደሚኖር አስታውቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይና መሰግናለን። በመቀጠል ደግሞ ከኢትዮጵያ ነክ መረጃዎች ወጣ ብለን ወደ ሱዳን እናቀናለን። በሱዳን በመካሄድ ላይ ያለው ጦርነት በዲፕሎማሲም ይሁን በወታደራዊ መንገድ በአስቸኳይ ሊያበቃ የሚችልበት ምንም ተስፋ የለም ሲሉ ተንታኞች በመናገር ላይ ናቸው። ይህ በእንዲህ እንዳለ የካርቱምን ለቀው ደቡብ ሱዳን የደረሱ ተፈናቃዮች እንደሚሉት መዲናይቱ ልትፈራረስ ጫፍ ላይ ነች። የቪኦኤው ሄነሪ ዊልኪንስ ከጆዳ ደቡብ ሱዳን የላከውን ዘገባ እንግዶ ወልድ ያቀርበዋል።
ካርቱምን ጥላ ከጥቂት ሰዓታት በፊት ድንበሩን ተሻግራ ወደ ትውልድ አገሯ ደቡብ ሱዳን የገባችው ናያላም ፋር በመንገድ ላይ ሳለች ሴት ልጅ ወልዳለች። ካርቱም ልትፈራርስ ጫፍ ላይ እንዳለችና ሰዎች የጥይት ዝናብ እየወረደባቸው እንደሆነ ትናገራለች።
አውሮፕላኖች ሚሳኤል ሰዎች ላይ ይተኩሱ ነበር። ጥይት ሰዎች ላይ ይተኮስ ነበር። ጥያም ልጬ ሰወጣ አንድ ልብስ እንኳን አላስኩም ነበር። ጎረቤቴና የሶስት ዓመት ሴት ልጇ በጥይት ተመተዋል።
ቪኦኤ ያነጋገራቸው በርካታ ሰዎች ግጭቱ በአስቸኳይ ቆሞ ወደ ወትሮ ሕይወታቸው ለመመለስ እንደሚሹ ገልጸዋል። አንዳንድ ተንታኞች ግጭቱን በድርድር ለማስቆም የሚያስችል ጠባብ መስኮት ተከፍቷል ይላሉ። መሰረቱን ቤልጅየም ያደረገው ኢንተርናሽናል ክራይሲስ ግሩፕ ICG ባለፈው ወር ባወጣው ሪፖርት በካርቱም የፈጥኖ ደራሽ ኃይሉ በሱዳን ሰራዊት ላይ የበላይነትን እያገኘ በመሆኑ ሰራዊቱ ወደ ድርድር ጠረጴዛ ሊመጣ ይችላል ብሏል። ሌሎች ደግሞ የተባሉት ተስፋ ኖሮ ቢሆን እንኳን አሁን ዝግ ነው ሲሉ ይሟገታሉ። ካሜሩን ሄድሰን በስልታዊ ዓለም አቀፍ ጥናት ማዕከል ተመራማሪ ናቸው።
But I would not agree with assessments that some have made to suggest that either the RSF was
አንዳንድ ሰዎች ፈጥኖ ደራሽ ኃይሉ ካርቱምን ሊቆጣጠር ነው በሚሉት ግምገማ አልስማማም። የሀገሪቱ የወደፊት ዕጣ በአንድ የሱዳን ሰራዊት ላይ ይወሰናል። በአንዳች አይነት የፖለቲካ ሂደት እንዴት ተደርጎ የፈጥኖ ደራሽ ኃይሉን ከሱዳን ሰራዊት ጋር የሚዋሃድበት መንገድ ሊኖር እንደሚችል ግን አይታየኝም።
ግጭቱ ከመጀመሩ ቀደም ብሎ ከዚህ በፊት ወዳጅ አሁን ጠላት የሆኑትን ሁለቱን ኃይሎች ለማዋሃድ ጥረት ተደርጎ ነበር። ሁለቱን ወገኖች ለማቀራረብ የተደረጉ ዲፕሎማሲያዊ ጥረቶች እስካሁን ፍሬ አላፈሩም። ሳማ ሳልማን በአሜሪካ የተማሩ ሱዳናውያን ማህበር ፕሬዝዳንት ናቸው።
What's problematic about this is that one side
ችግር የሆነው አንዱን የመፍትሄ ሐሳብ አንዱ ወይም ሌላ ቡድን ወደ አንድ ወገን ያደላ ነው ብሎ ያምናል። አንድ ጠንካራና ሰፊ ዓለም አቀፋዊ ስብስብ እንደ ወገንተኛ የማይቆጥር ዓለም አቀፋዊ ቅንጅት ያስፈልገናል።
ዳንኤል ዳየን በቅርቡ ከካርቱም ሸሽቶ የመጣ ሲሆን ህይወት በሱዳን ከባድ እንደነበር ይናገራል።
Life in Sudan became bearable for us especially
ህይወት በሱዳን ለኛ በጣም መጥፎ ሆኖ ነበር፣ በተለይ ለደቡብ ሱዳናውያን። ለዛም ነው ወደዚህ ልመጣና በአግራችን ለመኖር የወሰን ነው። የሁኔታ መቼ እንደሚያበቃም አናውቅም። ቤቶቻችን በሙሉ ተቃጥለዋል። ብዛት ያላቸው ሰዎችንም ገድለዋል።
ዳንኤል አክሎንዳለው በጦርነት በወደመችው ሀገር ላይ ህይወትን እንደገና አንድ ብሎ መጀመር እጅግ አስፈሪ ነው።
ያደመጣችሁም ትገኙት ከአሜሪካ ድምጽ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው። የመጀመሪያው ምዕራፍ ዘገባዎቻችን በዚህ ተጠናቀዋል። ወደ ሁለተኛው አገማሽ የመጀመሪያ ዘገባ እናሻገራለን። በታንዛኒያ ታስረው 5000 ኢትዮጵያን ፍልሰተኞች ወደ ሀገራቸው ለመመለስ እንደተዘጋጁ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የህገ ወጥ የሰዎች ዝውውር መከላከል መሪ አስፈጻሚ አቶ ደረጀ ጥግ ይበሉ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በታንዛኒያ እስር ቤቶች የሚገኙትን 5000 ዜጎችን አስመልክቶ በሁለት ሀገራት መካከል ውይይት ሲካሄድ ቆይቶ እንደተጠናቀቀና እስረኞቹ ወደ ሀገራቸው ለመጓጓዝም ዝግጅት እንደተደረገ ተናግረዋል። በየአመቱ እስከ 200,000 የሚደርሱ ኢትዮጵያውያን ወደ ተለያዩ ሀገራት በህገ ወጥ መንገድ እንደሚሰደዱ ኃላፊው አውስተው በጉዞአቸውም እስርና የተለያዩ ችግሮች እንደሚገጥሟቸው አመልክተዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ነግረናል።
በሴቶችና ማህበራዊ ጉዳይ ሚኒስቴር የህገ ወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ አቶ ደረጀ ጥግ ይበሉ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በሁሉም የኢትዮጵያ ድንበሮች በየአመቱ ከ150,000 እስከ 200,000 የሚደርሱ ዜጎች ወደ ተለያዩ ሀገራት እንደሚሰደዱ ገልጸዋል። በተለይም ከኢትዮጵያ ደቡባዊ ክፍል ፍልሰቱ ተባብሶ የሚታይባቸው አካባቢዎች እንዳሉ መሪ ስራ አስፈጻሚው አመልክተዋል።
ስልጤ፣ ጉራጌ፣ ከምባታ እነኚህ ዞኖች በጣም በስፋት የሚታይባቸው ናቸው። ስለዚህ እነኚህ ዞኖች በዋናነት ትኩረት የተሰጠባቸው ናቸው።
በተለያዩ ሀገራት በህገ ወጥ መንገድ ገብታችኋል በሚል ከአንድ እስከ 3 አመት ድረስ የታሰሩ ኢትዮጵያውያን እንዳሉ የተናገሩት አቶ ደረጀ በተለይም በታንዛኒያ ከፍ ያለ ቁጥር ያላቸው ዜጎች በእስር ላይ እንደሚገኙ ጠቅሰዋል።
በየመን የሚገኙ ዜጎቻችን አሉ። በርካታ ኢትዮጵያ አሁን ደግሞ በየመን ውስጥ በተለይ ጦርነት ቀጠና ስለሆነ አስኪ ሁኔታ ውስጥ የሚገኙ ያሉበት ሁኔታ የማይታወቅ፣ በሳውዲ ውስጥም እንደዚሁ በተመሳሳይ እና ሌሎች አረብ ሀገራትም ቁጥራቸው የተለያየ ቢሆንም በእስር ቤት የሚገኙ ዜጎቻችን አሉ። በተለይ በተጠናከረ መረጃ ያለን በደቡቡ ክልል አካባቢ የወጡ ዜጎቻችን በተለያዩ ሀገራት ባሉ እስር ቤቶች ውስጥ ይገኛሉ። በማጆሪቲው ግን የሚገኙት ደቡብ አፍሪካ መዳረሻቸው አድርጎ በሚንቀሳቀሱባቸው ሀገሮች ኬንያ፣ ዚምባብዌ፣ ሞዛምቢክ፣ ዛምቢያ እነኚህ ሀገሮችም ጭምር በተለያየ ቁጥር ደረጃ 200-300 እስከ 1000 የሚደርሱ ባሉባቸው ሁኔታዎች እያሉ ሆነው ነገር ግን ታንዛኒያ ብቻ ወደ 5000 የሚደርሱ ዜጎቻችን በእስር ላይ አሉ።
እነዚህን ዜጎች ለማስፈታት በመንግስት በኩል ሲደረግ የቆየው ዲፕሎማሲያዊ ጥረት በመጠናቀቁ አሁን እስረኞቹን ወደ ሀገራቸው ለማስመለስ ዝግጅት እየተደረገ እንደሆነ ገልጿል።
በተለይ ሚኒስቴር መስሪያ ቤታችን የተለያዩ ጥረቶችን እያደረገን ያለው ክብርት ሚኒስትሯም የአምባሳደሮችን የማናገር ከዛም በኋላም ደግሞ ውጭ ጉዳይ ሚኒስቴር በኩል እዛው ዜጎቻችን ያሉበት ቦታ ድረስ በሚሄድ መረጃዎቻቸውን የማጣራት ስራዎች ተሰርተዋል። ይህ ከመንግስታቱ ጋር መግባባት ላይ የተደረሰበት ስለሆነ ቀጣይ የሌሎች ሎጂስቲክ ነገሮችን አሟልቶ ዜጎቻችንን የማስመለስ ሁኔታዎች ብቻ ነው የሚቀሩት።
በህገ ወጥ መንገድ ከሀገር የሚሰደዱት ዜጎች በመንገድ ላይና በደረሱባቸው ሀገራት ውስጥ እስርን ጨምሮ የተለያዩ ችግሮች እንደሚገጥሟቸው አቶ ደረጀ ያስረዳሉ።
የመተላለፊያ ሀገሮችንና የመዳረሻ ሀገሮችን ህጎች ሰው ስለሚያልፉ ብዙ ጊዜ ገና ከድንበር ጀምሮ በድንበር ጠባቂዎች ጥይት የመመታት ካለጎዶሎ የመሆን የሞት አደጋዎች ይከሰታሉ። በተለያዩ አውራቢቶች የዱር እንስሳት የሚጠቁ ደግሞ በርካታ ዜጎቻችን አሉ። አሁን በደቡቡ መስመር ለምሳሌ በኬንያ ድንበር ውስጥ ሲያቋርጡ በርካታ ዜጎቻችን በእንደዚህ አይነት አደጋ ውስጥ ይጠቃሉ። እንደገና ደግሞ በድንበር ጠባቂዎች ይያዛሉ። እስር ቤት ውስጥ ረጅም ዓመት የመቆየት የእስር ጊዜያቸውን ከጨረሱ በኋላ ደግሞ ለመመለስ ራሱ ችግር መግጠምና እዛው የመቆየት ሁኔታዎች ይገጥማቸዋል። የጤና ችግር በበረሃ ውስጥ በውሃ ጥም የመሞት ችግሮች ይገጥማቸዋል። እንደገና የሚሄዱባቸው የሚንቀሳቀሱባቸው ትራንስፖርት ዘዴዎች ደግሞ በጣም ከባድ የሆነና ለጤናም እንደገና ደግሞ ለህይወት አስጊ በሆኑ ውስጥ የሚንቀሳቀሱ የመሞት አደጋ ኮንቴነር በኮንቴነር ይጓዛሉ። ስለዚህ በአየር እጥረት በርካታ ዜጎች ህይወታቸው የሚያጡበት ሁኔታ አለ።
የህገ ወጥ ፍልሰትን አደገኛነት በመረዳት ህብረተሰቡ ሊጠነቀቅ ይገባል ሲሉም መክረዋል።
በተለይ
የምንፈልገው የወሰዷቸው ደላሎች እንደገና መልሰው ለማስመለሻ በሚል እንደገና ደግሞ እነሱ ደላሎች ገንዘብ ከቤተሰብ እየተቀበሉ የሚያስመልሱበት ሁኔታ አለ። አልፎ አልፎ አሁን በቁጥር 10-20 እየሆኑ ይመጣሉ። ነገር ግን እነኛው ደላሎች ናቸው እንደገና 500,000 700,000 እስከ 1 ሚሊዮን ድረስ ተቀብሎ የላኳቸው ደላሎች እንደገና መልሰው 60,000 70,000 100,000 ብር ድረስ እየተቀበሉ የመመለስ ሁኔታዎች አሉና ቤተሰብ ሊጠነቀቅ ይገባል የሚል መልእክት አለ።
እንደ ታንዛኒያው ሁሉ መንግስት በተለያዩ ሀገራት በእስር ላይ የሚገኙ ዜጎችን ለማስመለስ እየሰራ እንዳለ የጠቆሙት ኃላፊው ባለፈው ዓመት ብቻ ከሳውዲ አረቢያ 133,000 ዜጎች ወደ ኢትዮጵያ እንደተመለሱ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። ቀጣዩ ዝግጅታችን ንግድና ምጣኔ ሀብት ነው። የኢትዮጵያ ብሔራዊ ባንክ በአገሪቱ እየተባባሰ የመጣውን የዋጋ ንረት ለመቀነስ ያስችላሉ ያላቸውን የፖሊሲ እርምጃዎች ከሰሞኑ ይፋ አድርጓል። ይህን አስመልክቶ ባልደረባችን አስማማው ነው የመስኩ ምሁራንና ባለሙያዎችን አነጋግሯል። በመቀጠል ይቀርባል።
የኢትዮጵያ ብሔራዊ ባንክ በአገሪቱ ተባብሶ የቀጠለውን የዋጋ ንረት ለመቆጣጠር ያለመ አዲስ የገንዘብ ፖሊሲ እርምጃዎችን ከሰሞኑ ይፋ አድርጓል። አዲስ የቁጥጥር እርምጃዎቹ ቀደም ሲል የአሜሪካ ድምጽ በገንዘብ ቁጥጥር ላይ የዋጋ ንረትን ያባብሳሉ ያላቸውን ችግሮች አስመልክቶ በሰራው ዘገባ ባንኩ በቀጣይ ተግብረዋል በሚል የገለጻቸውን ጥብቅ የገንዘብ ቁጥጥር ፖሊሲን የተመለከቱ ናቸው። የብሔራዊ ባንክ ገዢ አቶ ማሞ ምረቱ ናሲያ 5 ቀን 2015 ዓ.ም ለሀገር ውስጥ የመንግስት ብዙሃን መገናኛ በሰጡት መግለጫ ለዋጋ ንረቱ መጨመር ምክንያት ናቸው ያሏቸውን አሁናዊ ሀገራዊና ዓለም አቀፋዊ ሁኔታዎችን አብራርተዋል። ከዚህ በመነሳትም የብሔራዊ ባንክ የዳይሬክተሮች ቦርድ የዋጋ ንረቱን ለመቆጣጠር ያስችላሉ በሚል ያሳለፋቸውን የገንዘብና የፊስካል ፖሊሲ ውሳኔዎችን አሳውቋል።
ሰፊ ውስጣዊ ግምገማ በማድረግና ያለፈው ዓመት የብድር እድገት ዋጋን የማረጋገጥ ጥረታችንን ያሉበትን ውስንነት በመረዳት በዘንድሮው በጀት ዓመት ለመንግስትም ሆነ ለግሉ ዘርፍ በሚሰጠው ብድር ላይ ገደብ ለማስቀመጥ ወስነናል። ከዚህም በመነሳት የዋጋ ንረትን ለመቀነስ የሚረዱ የሚከተሉትን የፖሊሲ እርምጃዎችን እንወስዳለን። በ2016 በጀት ዓመት ሰኔ መጨረሻ የሀገር ውስጥ ብድር እድገት በ14 በመቶ ጣሪያ ይገደባል። በመሆኑም ሁሉም ንግድ ባንኮች የብድር እድገት እቅዳቸውን በዚህ የብድር ጣሪያ መሰረት እንዲያስተካክሉ ይደረጋል። በያዝነው በጀት ዓመት የኢትዮጵያ ብሔራዊ ባንክ ለመንግስት የሚሰጠውን የቀጥታ ብድር መጠን በእጅጉ በመቀነስ ባለፈው ዓመት ከተሰጠው ብድር 1/3 እንዳይበልጥ በሌላ አነጋገር መሰረታዊ በሆነ መልኩ እንዲገደብ ይደረጋል። ይህ ብቻ ሳይሆን የገንዘብ ሚኒስቴር ቀጥታ ብድርን እንደመጨረሻ አማራጭ የሚጠቀመው የመንግስት የግምጃ ቤት ሰነድ በበቂ መጠን ለገበያ መቅረብ ሳይችል ሲቀር ብቻ እንደሚሆን መግባባት ላይ ተደርሷል።
ውሳኔዎቹን በመተግበር በ2016 በጀት ዓመት መጨረሻ የዋጋ ንረቱን ከ20 በመቶ በታች እንዲሆንና በ2017 በጀት ዓመት ደግሞ ከ10 በመቶ በታች ለማውረድ እንደሚሰራ የብሔራዊ ባንኩ ገዢ አቶ ማሞ ምረቱ በዚሁ መግለጫቸው አስታውቀዋል። በፖሊሲ ማሻሻያዎቹ ላይ የአሜሪካ ድምጽ ያናገራቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ምሁሩ ዶክተር ሰዋላ አባተ ውሳኔዎቹ በተጨባጭ መተግበር ከቻሉ ውጤት ያመጣሉ ይላሉ። በተለይም መንግስት በቀጥታ ብድር ወይም ገንዘብ በማተም የሚወስደው ብድር ላይ ገደብ መቀመጡ መንግስታዊ የዋጋ ንረት አባባሽ ሁኔታዎችን በመቀነስ በኩል ፋይዳ እንደሚኖረው ይገልጻሉ።
ከዚህ ዓመት በፊት ከሰጠውት ከ1/3 ባልበለጠ መጠን ነው ለመንግስት ማበደረው። ከዚህ በላይ ካበደርኩ አሁንም ኢንፍሌሽኑ ላይ የዋጋ ንረቱ ላይ ከፍተኛ የሆነ አሉታዊ አስተዋጽኦ ይኖረዋል በሚል ሳቤ ነው እንግዲህ ብሔራዊ ባንክ ይህን አንድ ስትራቴጂክ የሆነ እርምጃ ወስዳለሁ ያለው እና የብድሩ መቀነስ በከፍተኛ ደረጃ የዋጋ ንረትን ለመቆጣጠር ከሚያስችሉ መንግስታዊ ወይም ደግሞ ማዕከላዊ ባንክ ሊወስዳቸው ከሚችላቸው እርምጃዎች አንዱ ይሄ ነው እና ይሄ ሊበረታታ የሚገባ ነው። ምን ያህል በተባለው ልክ ወደ ተግባር ይውላል ነው እንግዲህ። የበጀቱን እንዳየነው ከ290 ባልሳሳት ቢሊዮን ብር በላይ ጉድለት ያሳያል። ስለዚህ እንደሚባለው ከነዚህ ከፕራይቬት ሴክተሩ ከግል ክፍለ ኢኮኖሚው የግምጃ ቤት ሰነድ በመሸጥ ከወዳጅ ሀገራት ከሚገኝ የበጀት ድጋፍና ብድር ጥሩ ሪሶርስ መሰብሰብ ከተቻለ አሁን እንደተባለው መንግስት ከብሔራዊ ባንክ ሊበደር የሚችለው ገንዘብ ከ1/3 በታች ሊሆን ይችላል። ነገር ግን ሪሶርሱ ካልተገኘ ምንም እንኳ በፖሊሲ በስቴትመንት ብናስቀምጠውም ወደ መሬት ሲነካ በተባለው ልክ ላይሆን ይችላል እና ስጋቴ እሱ ነው። በዚህ መንገድ እስከተሄደ ድረስ ከፍተኛ የሆነ አስተዋጽኦ ለኢንፍሌሽኑን ወይም ደግሞ የዋጋ ንረቱን በመቆጣጠር ደረጃ ብሔራዊ ባንክ የወሰዳቸው እርምጃዎች አዎንታዊ አስተዋጽኦ ይኖራቸዋል ብሎ መውሰድ ይቻላል።
ሌላው ብሔራዊ ባንክ ይፋ ያደረገው የፖሊሲ ማሻሻያ የመንግስትና የግል ባንኮች የሚከፍሉትን የብድር ወለድና የማበደር ጣሪያን የተመለከተ ነው። የኢኮኖሚና ቢዝነስ ጉዳዮች አማካሪው ዶክተር ተፈሪ ዳባ ባንኮች የገንዘብ ጥረት ሲገጥማቸው ከብሔራዊ ባንክ የሚወስዱት ብድር ወለድ ከ16% ወደ 18% ከፍ እንዲል መደረጉ የጥሬ ገንዘብ ይዞታቸውን በጥንቃቄ እንዲያስተዳድሩት ያስገድዳቸዋል ይላሉ።
ወለድ መጠን ሲጨምር የባንኮች ከብሔራዊ ባንክ መበደር ፍላጎታቸውን ይቀንሳል ተብሎ ተሰባል። ምክንያቱም በኢኮኖሚክስ ውስጥ ዋጋ ሲጨምር ፍላጎት ይቀንሳል ተብሎ ስለሚታሰብ የብድር ዋጋ ደግሞ ወለድ ነው። ስለዚህ ዋጋ ሲጨምር የባንኮች ብድር ፍላጎት ይቀንሳል ነው። ያ ማለት በሌላ መልኩ ወደ ንግድ ባንኮች የሚሄደው የገንዘብ መጠን ይቀንሳል ተብሎ ይጠበቃል። አትሊስት በንግድ ፈሳም ደረጃ ማለት ነው። ይሄ ደግሞ ወደ ንግድ ባንኮች የሚሄደው የገንዘብ መጠን ቀንሰይ ማለት ደግሞ ባንኮች የሚያበድሩት ገንዘብ መጠን ሊቀንስ ይችላል። ስለዚህ ኢንፍሌሽን ላይ ወይ ደግሞ ገበያ ውስጥ የሚዘዋወረው የገንዘብ መጠን ይቀንሳል።
በባንኮች ያሉ አጠቃላይ የብድር ምጣኔ ከ14% እንዳይበልጥ መገደቡም ወደ ገበያው እየገባ የዋጋ ንረት የሚያባብሰውን የገንዘብ መጠን ለመገደብ እንደሚያስችል የፋይናንስና የኢንቨስትመንት ምሁሩ ዶክተር ሷላ አባት ያስረዳሉ።
ይህ አሰራር በራሱ የሚያመጣው የታለበለትን እቅድ ከማስፈጸም አንጻር አዎንታዊ አስተዋጽኦ ይኖረዋል፣ የዋጋ ንረትን ከመቆጣጠር አንጻር። ነገር ግን በሌላ መንገድ ደግሞ የሚኖረው አሉታዊ አስተዋጽኦ አለው። ኢንቨስተሮቹ የፈለጉትን ያህል ገኙ በሚፈለገው መጠን ብድር ካላገኙ ኢንቨስትመንት ላይ የራሱ የሆነ ተጽዕኖ ይኖረዋል። የስራ ዕድል ፈጠራ ላይ የራሱ የሆነ ተጽዕኖ ይኖረዋል። በሌላ መንገድ ደግሞ ኢንቨስትመንቱ ከቀነሰ የመንግስት ገቢ ላይ በታክስ የሚሰበሰበው የገንዘብ መጠን ላይም እንዲሁ አሉታዊ ተጽዕኖ ይኖረዋል። ግን ያው ምንድነው ፈረንጆች የሚሉትኝ አንድ ነገር ለማዳን የምትወስደው መድኃኒት ሌላ ጠባሳ ጥሎ ያልፋልና አሁን ፐርፐዙ ኢንፍሌሽኑን መቆጣጠር ስለሆነ ባጭር ጊዜ ሊመጣ የሚችለውንም ኮስት ወይም ደግሞ አደጋ ወይም ችግር አኮሞዴት ማድረግ ያስፈልጋል የሚል አቋም የተወሰደ ይመስለኛል በመንግስት።
የውጭ ንግድ በተለይም በአምራችነት ዘርፍ ላይ የተሰማሩ ላኪዎችን ለማበረታታት ከዚህ ቀደም የነበረው የውጭ ምንዛሬ ማስተላለፍ ግዴታ ከ70-30 ወደ 50-50% እንዲሻሻል እንደተደረገም ብሔራዊ ባንኩ አስታውቋል። በዚህም ማሻሻያ ላኪዎቹ 50% ለብሔራዊ ባንክ እንዲያስገቡ፣ 10% አብረው ለሚሰሩት ባንክ እንዲሰጡና 40% ለራሳቸው እንዲጠቀሙ ተወስኗል። የውሳኔ ትራክም የነበረውን የውጭ ንግድ ለማነቃቃትና የሚገኘውን የውጭ ምንዛሬ ክምችት ለማሳደግ አስተዋጽኦ እንዳለው የኢኮኖሚና ቢዝነስ ጉዳዮች አማካሪው ዶክተር ተፈሪ ዳባ ያመለክታሉ። ይሁንና በአጭር ጊዜ ውጤት የሚገኝበት እንዳልሆነ ያሳስባሉ።
አሁን የተወሰደ የፖሊሲ እርምጃ የዋጋ ንረቱን ለማስተካከል ጥሩ ነው። ሁለተኛ ደግሞ አሁን ለተባለ የፎሬን ከረንሲ ዲፖዚታችን ላይም ፖዚቲቭ ኢምፓክት ይኖረዋል። ውጤቱ ግን ጊዜ ይወስዳል። ኢሚዲየትሊ ውጤት የሚያመጣ አይመስለኝም። ምክንያቱም አንደኛ ወደ ውጭ ላኪዎቹ ዲስከሬጅ ሆነዋል ወይም ደግሞ ተስፋ ቆርጦ ነበር። ስለዚህ ለኤክስፖርት አልተዘጋጁም ማለት ነው። ወይ ደግሞ ወደ ውጭ ለመላክ ኢሚዲየትሊ አይዘጋጁም። ምርት ማዘጋጀት ያስፈልጋል፣ ገበያ ማፈላለግም ያስፈልጋል። ምክንያቱም ኦልሬዲ የነበረውን የገበያ ትስስራቸው ተቋርጧል ማለት ይቻላል። ብዙዎቹ ኢንፋክት ሰርቬይ ያልሰራው በቅርበት ከማውቃቸው ኤክስፖርተሮች አንጻር ሳየው ኔትወርካቸው ወይም የገበያ ትስስራቸው ተቋርጦባቸዋል ማለት ይቻላል። ስለዚህ የገበያ ትስስሩ እንደገና መፍጠር ያስፈልጋል፣ ምርታቸውን ደግሞ ለውጭ ገበያ ማዘጋጀት ያስፈልጋል። ከዚህ አንጻር ውጤቱ የሚመጣው ትንሽ ሊዘገይ ይችላል። ይዘገይም ይፍጠንም ግን እኔ በበኩሌ ይህንን ፖዚቲቭሊ የማየው ነው ማለት ነው። በጎ የፖሊሲ እርምጃ ነው ብዬ ነው የምወስደው።
የኢትዮጵያ ብሔራዊ ባንክ እየተባባሰ የቀጠለውን የዋጋ ንረት በዘላቂነት ለመፍታት ከሚወስዳቸው የፖሊሲ እርምጃዎች ባለፈ ለግብርና ምርታማነት ማደግና ለበቂ ሸቀጦች አቅርቦት ከሚመለከታቸው ሌሎች አካላት ጋር በትኩረት እንደሚሰራም ተገልጿል። የፋይናንስና ኢንቨስትመንት ምሁሩ ዶክተር ሷላ አባት እንደሚሉት ግን አሁን አገሪቱ ካለችበት የጸጥታ ሁኔታ አንጻር ምርታማነትን በማሳደግና አቅርቦትን በማሻሻል ረገድ ውጤት ይመጣል ብሎ ማሰብ አስቸጋሪ ነው።
የ2016 ምርትን የሚወስነው ዛሬ ላይ እየተከናወነ ያለው የግብርና እንቅስቃሴ፣ የእርሻ እንቅስቃሴዎች ናቸው። አሁን ደግሞ ያለው የኢትዮጵያ ነባራዊ ሁኔታ እንግዲህ በቅርብም በተለያዩ የኢትዮጵያ ክልሎች ገበሬዎች ማዳበሪያና ምርጥ ዘር በወቅቱ ባለመድረሱ ሰላማዊ ሰልፍ ሲያደርጉ አይተናል። አሁን ደግሞ እንደ ችግር የሚነሳው በተለይ ከአማራ ክልል ጋር ተያይዞ የተነሳው የእርስ በርስ ጦርነት ገበሬው በወቅቱ ያረሰውን ማሳ በዘርና በምርት እንዳይ ሞላ ራሱ የቻለ እንቅፋት ፈጥረዋል። ኦሮሚያ ክልል የምናየው ነገር አለ። በወቅቱ ማዳበሪያ አልደረሰም። ይሄ እንደ ስጋት አየዋለሁ እኔ። አሉታዊ ተጽዕኖ ያሳድራል። በመግለጫ እንደዛ ብንልም መሬት ላይ ያለው ፋክት ግን ያንን የምናስበውን ነገር ለማሳካት የሚያስችል መደላደል አለ ብሎ ለመውሰድ ያስቸግራልና የተባለውን 20% የማይበልጥ የዋጋ ንረት ለማሳካት እነዚህ ተግዳሮች ይሆናሉ ብዬ አስባለሁ። ከዛ ውጭ የሲሚንቶ እና የግንባታ እቃዎች ላይም እንደዛው።
በኢትዮጵያ የዋጋ ንረት ባለፉት 10 ዓመታት የ16% አማካይ ዓመታዊ እድገት ማሳየቱን የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ተናግረዋል። ባለፉት 2 ዓመታት ከ30% በላይ ሆኖ የቆየው የዋጋ ንረትም በ2015 በጀት ዓመት መጨረሻ ወደ 29.3% ለማውረድ እንደተቻለም በመግለጫቸው አመልክተዋል። ለአሜሪካ ድምጽ አስማማው ነው ከዋሽንግተን ዲሲ።
አድማጮቻችን አብራችሁን ስላመሻችሁ በእጅጉና አመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ኤልያስ አስማራ አብሮን ቆይቷል። ዋና አዘጋጅ ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን በዚህ እሰናበታችኋለሁ። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። Thank you.